ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬም እግዚአብሔር አምላካችን እንደ ተወደዱ ልጆች በፊቱ ተመልክቶን ምሕረቱንም አብዝቶልን በወደቅንበት ስፍራ እነሆ እንደ በደልነው ሁሉ ሳይፈርድብን ዛሬ በዚህች ጊዜ በዚህች ደቂቃ በፊቱ እንድንገኝ ታላቅን በጎነትና ውለታ አብዝቶልናል ውሎልናልና እግዚአብሔርን ስሙን ከፍ ከፍ እናደርጋለን። በእውነት በርሱ በጎነት ባይሆን በርሱ ቸርነት ባይሆን ምሕረቱን እግዚአብሔር ሳይሳሳ ባያስፋልን ኖሮ እኔና እናንተ በዚህን ሰዓት በዚህ በራዲዮ ሞገድ ባንገናኝም ነበር። ጌታችን ለዘላለም ታላቅ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እንግዲህ እንደ ወትሮ ሁሉ ሰላምታዬን አልዘነጋውም። እግዚአብሔር ታላቅ ሥራ፣ እግዚአብሔር ድንቅ ሥራ እነሆ እስቲ ላነሳሳው ልጠቃክሰው ብዬ እንጂ ጥቂቱን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የኦሪት ዘኍልቍ መጽሐፍ ጥናታችንን አብረን አንድ ላይ በጌታ መንፈስ ቅዱስ አስተማሪነት እንመለከታለን። ቀደም በማድረግ እንደ ወትሮ ሁሉ ደግሞ ዝማሬን ጋብዛችኋለሁ። ከመንጋ ኮብልዬ ብሆን ልገኛ የምድረ በዳ ኑሮ እንደማመቻው ካለውና ሰብስበኝ ኢየሱስ ብቻ ይለኛ አደራ ጌታ ድምፅ ይሰማ ድምፅ ይሰማኝ ለኔ ድምፅ ይሰማ መመሪያም ይሆነ ያለኝን ከመክሰት ለዓለም ሰጥቼ ያጥምቅቴ ሁሉ አሁን ከኔ ዘንድ የለምና በባዘን መከራኝ ሰልችቶኛልና አደራ ጌታ ድምፅ ይሰማኝ ለኔ
ዝማሬው እግዚአብሔርን እናመሰግናለን። ያገለገለን ወንድማችን ታምራትንም እግዚአብሔር ባገልግሎቱ አብዝቶ ይባርከው። ንጸልይ። እግዚአብሔር ሆይ እነዚህን ያለፉትን ቀናት እየመራህን እዚህች ለመጨረሻ ሳምንት ቀና በቃህን አስተማርከን ተናገርከን። እግዚአብሔር ሆይ በቃል ውስጥም ደግሞ ምን እንደምንመስል የክርስትና ጉዞ ምን እንደሚመስልም አሳየህን። እግዚአብሔር ሆይ ተመስገን። በዚህች ሰዓት ደግሞ እንደገና ቅርበ እንደ አባትነት ፈቃድ ደግሞ ቃልህን እንድትገልጥልን እንለምናሃለን። በሚኖረን ክፍለ ጊዜ የክብሩን ስፍራ አንተ ውሰድ። ማንነትህን ሐሳብህን ፈቃድህንም ማወቅ ወደምንደርስበት ደረጃም ደግሞ አምጣን። አቤቱ እግዚአብሔር አምላካችን ሆይ በደላችንን ድካማችንን ሁሉ አትመልከት። ይህንን ሁሉ ስማን በወደድከውና ባጸደቀው በአንድ ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል አሜን። አድማጮች በትላንትናው ምሽት ክፍለ ጊዜያችን ከኦሪት ዘኍልቍ ምዕራፍ 14 እስራኤላውያን ባለማመናቸው ምክንያት ወደ ተስፋይቱ ምድር ለመግባት ፈቃደኛ አልሆኑም የሚለውን አብይ ጉዳይ ከተጋቀስን በኋላ ወደ ምዕራፍ 15 ተሻገርንና የእስራኤል አለመታዘዝ የእግዚአብሔርን በረከት አዘገየው፣ የእግዚአብሔርን ዓላማ ግን በፍጹም ሊለውጡ አይችልም የሚለውን ጉዳይ ደግሞ በስፋት ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ በረዳን መጠን የምዕራፍ 16ን ትምህርት አብረን እንመለከታለንና እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ ኦሪት ዘኍልቍ ምዕራፍ 16ን አውጡ። የዚህ የኦሪት ዘኍልቍ ምዕራፍ 16 አብይ ሐሳቡ የቆሬ ልጆች አድማ የሚል ይሆናል። አብይ ሐሳቡ የቆሬ አድማ የሚል ነው። ምንም እንኳን በእነዚያ በምድረ በዳ በባከኑ አመታት ስለ እስራኤል ልጆች ሁኔታ በዝርዝር ማወቅ ባይቻልም አልፎ አልፎ የተከሰቱ ሁኔታዎች ግን ተገልጠዋል። ከምዕራፍ 16 እስከ ምዕራፍ 19 ባሉት ከክህነት አገልግሎት ጋር የተያዙ አራት ጉዳዮች ተገልጠዋል። ጻፍ ጻፍ አድርጓቸው። ምዕራፍ 16 ስለ ቆሬ አድማ ይናገራል። ምዕራፍ 16 ስለ ቆሬ አድማ ይናገራል። ምዕራፍ 17 ደግሞ ስለ ለመለመችው ያሮን በትር ይገልጻል። ምዕራፍ 17 ስለ ለመለመችው ያሮን በትር ይናገራል። ምዕራፍ 18 ለክህነት ስለ መቀደስ ሲናገር ምዕራፍ 19 ደግሞ ለመስዋዕት ስለሚቀርበው ቀይ ጊደር ይናገራል። ምዕራፍ 19 ደግሞ ለመስዋዕት ስለሚቀርበው ቀይ ጊደር ይናገራል። መለኮታዊ ስልጣንን መቃወም የሚል ርዕስ ከዚህ ቀጥለን እንመለከታለን። ይህ ምዕራፍ የሚጀምረው በእስራኤል ልጆች ማጉረምረም ነው ወገኖቼ። ሲያጉረመርሙ ይህ አምስተኛ ጊዜያቸው ነው። አስተዋላችሁ? የእስራኤል ልጆች ሲያጉረመርሙ በዚህ ምዕራፍ ይህ አምስተኛው ጊዜያቸው ነው። ስድስተኛውን ማጉረምረም የምንመለከተው ከዚሁ ምዕራፍ ሳንወጣ ነው። በዚሁ በማጉረምረማቸው ልክ የምድረ በዳ መንከራተታቸውን ልንከፍለው እንችላለን። አሁን የምንመለከተው ስልጣነ ክህነት ላይ ከተቃጣ ማጉረምረም አንዱን ነው። አድማው የተካሄደው ከታዋቂ ሌዋውያን አንዱ በነበረው በቆሬ ነው። እስቲ ዘኍልቍ ምዕራፍ 16 ከቁጥር 1 እስከ 3 ያለውን አብረን አንድ ላይ እንመልከት። እንዲህ ይላል፣ የሌዊም ልጅ የቃት ልጅ የይስዓር ልጅ ቆሬ ከሮቤልም ልጆች የአልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሱ። ከእስራኤልም ልጆች 250 ሰዎች ከነርሱ ጋር ወሰዱ። ከጉባኤው የተመረጡ ዝናቸውም የተሰማ የማኅበሩ አለቆች ነበሩ። በሙሴና በአሮን ላይ ተሰብስበው ማኅበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔርም በመካከላቸው ነውና እናንተ እጅግ አብዝታችኋል፣ በእግዚአብሔርም ጉባኤ ላይ ስለምን ትታበያላችሁ አሉ። ቆሬ ከፍተኛ ስልጣን የነበረው ሌዋዊ ነበር። ከርሱም ጋር በጣም ከፍተኛ ስልጣን ያላቸው 250 የእስራኤል አለቆች ተባብረዋል። አንድ አድማ ውጤታማ እንዲሆን ከተፈለገ ታዋቂና ዝነኛ ሰዎች እንዲሳተፉበት ይደረጋል። አድማውን ተግባራዊ ለማድረግ ጭንቅላትና ገንዘብ ያስፈልጋል ማለት ነው። አድማው ቀላል ጉዳይ አልነበረም ወገኖቼ። በየአደባባዩ የምንመለከተው የአድማና የተቃውሞ ሰልፍ በእኛ ዘመን የተጀመረ ይመስለናል። እንደ እውነቱ ከሆነ ግን በፍጹም አዲስ አይደለም። በዚህ ክፍል የምንመለከተውም እንዲህ አይነቱን የተቃውሞ አድማ ሲሆን ሁልጊዜ እንደሚታየው አድማው መሪዎች ችሎታና ተደማጭነት ያላቸው ሰዎች ናቸው። መብታችን ተረግጧል፣ ባለስልጣኖቻችን በስልጣናቸው አላግባብ ተጠቅመውበታል፣ ባልገዋል፣ ማግኘት ይገባን የነበረውን ነገር ሳናገኝ ቀርተናል፣ ስለዚህም ማመጽ አለብን የሚል አይነት ንግግር በማድረግ ሌሎች አብረዋቸው እንዲሰለፉ አድርገዋል። በጣም የሚገርመው ወገኖቼ ግን እነዚህ አድመኞች ያቀረቡት ክስ ትክክለኛ አለመሆኑ ነው። ምንም መሰረት የላቸውም እነዚህ ሰዎች። ሙሴ ሁሉንም ለኔ የሚል አይነት ሰው አልነበረም። ወደ ኋላ መለስ ብለን ታሪኩን ስንመለከት እግዚአብሔር ሲጠራው እንኳ እሺ ብሎ መቀበልን ያልፈለገ ሰው ነበር። የእስራኤልን ሕዝብ የመምራት ችሎታ አለኝ ብሎ አስቦም አያውቅም። እግዚአብሔር በምድረ በዳ ካሰለጠነው በኋላ እንኳን ሥራውን አልፈለገውም ነበር። ረዳት ያስፈልገኛል ስላለ እግዚአብሔር ረዳቱ እንዲሆን አሮንን ሰጠው። ሙሴ በምድር ካሉ ሰዎች ሁሉ ትሑት እንደነበረ ተገልጧል። አስተውሉ ወገኖቼ፣ ኢያሱ የእግዚአብሔርን ነቢያት ጸጥ ለማሰኘት በመከረ ጊዜ ሁሉም የእግዚአብሔር ሰዎች ነብይ ቢሆኑ ፈቃዱ እንደሆነ የገለጠው ሙሴ ነበር። በአንድ ነገር እንኳን በሌሎች ተመግኝቶ ወይም ቀንቶ አያውቅም። እርግጥ ነው ሙሴ ከኃጢአት ነጻ አልነበረም። ያም ሆኖ ግን ሁሉንም ለኔ ብቻ ላድርገው የሚል ሰው እንዳልነበር ግን መመልከት ይቻላል። ታዲያ የችግሩ መሰረታዊ ምክንያት ምንድነው ወይም ደግሞ የቱ ላይ ነው ብላችሁ ልትጠይቁ ትችሉ ይሆናል። ምክንያቱ የቆሬ ቅናት ምቀኝነት ነበር። አስተዋላችሁ? ምክንያቱ የቆሬ ቅናት ምቀኝነት ነበር። ቅናት ወገኖቼ አደገኛ ነገር ነው። ስልጣን ሁሉ የሚገኘው ከእግዚአብሔር ነው። ማንም ራሱን ባለ ስልጣን አያደርግም። አሰፋፍራቸውን እንኳን ሳይቀር ስፍራ ስፍራቸውን የመደበው እግዚአብሔር ነበር። ለሌዋውያን አገልግሎታቸውን ለይቶ የሰጣቸውም እግዚአብሔር ነው። ቆሬ ቃታዊ ነው። ቃታውያንም ለአገልጋይነት በእግዚአብሔር የተመረጡ ናቸው። ሙሴም እንዲሁ የራሱ ሥራና ኃላፊነት አለው። እንደ እውነቱ ከሆነ እንዲህ አይነቱ አመጽ በዋዛ መታለፍ የለበትም። ጠንከር ያለ እርምጃ ሊወሰድበት ይገባል። በዚህ ዘመን ያለን ሁሉ ይህን ልብ ማድረግ ይገባናል። በየቦታው ያሉ አብያተ ክርስቲያናት የየራሳቸው ችግር አለባቸው። ችግር ውስጥ ያለን ሰዎች ስለሆን ሁልጊዜ ስለ ችግር የምናስብ ሰዎች ነን። በበኩሌ እንደማምነው አብዛኛው የአብያተ ክርስቲያናት ችግር የአብዛኛው አመጽና ተቃውሞ ስራ ምክንያቱ ቅናት ነው። ለዚህም ነው መጽሐፍ ቅዱስ በየዋህነትና ራስን ዝቅ በማድረግ እንድንኖር አበክሮ የሚመክረን። ትሑታን ልንሆን ይገባናል። አድማጮቼ፣ ስልጣን ሁሉ ከእግዚአብሔር እንደሆነ ግንዛቤም ሊኖረን ይገባል። ከአንደኛ ቆሮንቶስ ምዕራፍ 12 እንደምንመለከተው ጳውሎስ ቤተ ክርስቲያን ከሰው አካል ጋር ያመሳስላታል። አንደኛ ቆሮንቶስ ምዕራፍ 12ን በኋላ ተመልከቱ። አካል ብዙ ብልቶች እንዳሉት ሁሉ ቤተ ክርስቲያንም ብዙ ብልቶች አሏት። እግዚአብሔር ባዳነህ ጊዜ በመንፈስ ቅዱስ ጥምቀት አማካይነት የአካሉ ብልት ሆነሃል። በዚህ አካል ውስጥ ራሱን የቻለ ድርሻ፣ ራሱን የቻለ ሥራ አለ። ብዙ አይነት የመንፈስ ቅዱስ ስጦታዎች አሉ። ክርስቲያን ከሆንክ ስጦታ አለ። በዚያ ስጦታም በምእመናን ኅብረት ውስጥ ልትጠቀምበት ትችላለህ። አካል ሁሉ ምላስ ሊሆን አይችልም። ስለዚህም ሁሉም ተናጋሪ ሊሆን አይችልም ማለት ነው። አካል ሁሉ አይን ወይም ጆሮ ሊሆን አይችልም። ወገኖቼ ብዙ ስጦታዎች አሉ። እያንዳንዱ አማኝ የራሱ ስጦታ አለው። ከስጦታዎቹ አንዱ የመርዳት ስጦታ ሊሆን ይችላል። ስለዚህም የእግዚአብሔርን ቃል በማስፋፋት ረገድ በብዙ መንገዶች መርዳት ትችላላችሁ። እያንዳንዱ አማኝ በተቀበለው ስጦታ ሊሰራበት ይገባል። የሌላው ሰው ሥራ ላይሆን ይችላል። አንዳንድ ክርስቲያኖች የቦርድ ሊቀመንበር ካልሆኑ ወይም በሕዝብ ላይ የሚታይ ሥራ ካልሰሩ የሰሩ አይመስላቸውም። ስለዚህም የሌላውን ሥራ ይመኛሉ። ወዳጆቼ የሰውነት ብልቶች ሁሉ በግልጽ የሚታዩ አይደሉም። በአካል ተሸፍነው ነው ያሉት። ይሁን እንጂ ለአካል በጣም ጠቃሚ አገልግሎት እየሰጡ ነው። በቤተ ክርስቲያንም ውስጥ እንዲሁ ነው። ዛሬ በቤተ ክርስቲያን ውስጥ ያለው ችግር ምንጩ በአብዛኛው ቅናት ነው። አድማጮቼ እንደዚህ አይነት ሰዎች የመሪነቱን ስፍራ ለመያዝ የማያደርጉት ነገር የለም። ያልተቀበሉትን ስጦታ የተቀበሉ መስሎ ለመታየት ይፈልጋሉ። በሚሰሩት ሥራ ግን ስጦታ እንደሌላቸው ግልጽ ሆኖ ይታይባቸዋል። በመሰረቱ እግዚአብሔር ለዛ ሥራ አልጠራቸውም። ዛሬ ቤተ ክርስቲያንን እየጎዳ ያለው ነገር ቢኖር ሰዎች ያለ ቦታው መቀመጣቸው ነው። እንዲህ ያለውን አመጽ እግዚአብሔር በዋዛ አያልፈውም። እነዚህን ሰዎች ከባድ ቅጣት ይጠብቃቸዋል። እስቲ እግዚአብሔር ያደረገውን ከቃሉ እንመልከት። ዘኍልቍ 16 ከቁጥር 4 እስከ 7 ያለውን እንመልከት። ሙሴም በሰማ ጊዜ በግንባሩ ወደቀ። በቆሬም ለወገኑም ሁሉ ነገ እግዚአብሔር ለርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል፣ የመረጠውንም ሰው ወደ እርሱ ያቀርባል። እንዲሁ አድርጉ። ቆሬና ወገኑ ሁሉ ጥናዎቹን ውሰዱ። ነገም በእግዚአብሔር ፊት እሳት አድርጉባቸው፣ ዕጣንም ጨምሩባቸው። እንዲህም ይሆናል፣ እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግ አብዝታችኋል ይላቸዋል። ሙሴና አሮንን በጣም አብዝታችሁታል ብሏቸው ነበር። አሁን ግን ያበዙት እነርሱ መሆናቸውን ሙሴ ከእግዚአብሔር የተቀበለውን ይነግራቸዋል። እስቲ ከቁጥር 8 እስከ 16 ያለውን ደግሞ ቀጥለን እንመልከት። እንዲህ የሚልን ቃል እናገኛለን። ሙሴም ቆሬን አለው፣ እናንተ የሌዊ ልጆች ስሙ። የእስራኤል አምላክ ከእስራኤል ማኅበር የለያችሁ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸው በማበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? አንተን ከናንተም ጋር የሌዊን ልጆች ወንድሞችን ሁሉ ወደ እርሱ አቅርቧል። ክህነትንም ደግሞ ትፈልጋላችሁን? ስለዚህም አንተና ወገንህ ሁሉ በእግዚአብሔር ላይ ተሰብስባችኋል፣ በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው ይላል። ተመልከቱ፣ ሙሴና አሮንን የሾማቸው እግዚአብሔር ነበር። ስለዚህም ማጉረምረሙና ተቃውሞው ሁሉ በእግዚአብሔር ላይ የተቃጣ ነበር ማለት ይቻላል። ሙሴም የኤልያብን ልጆች ዳታንና አብሮንን እንዲጠሯቸው ላከ። እነርሱም አንመጣም፣ በምድረ በዳ ተገለን ዘንድ ወተትና ማር ከምታፈሰው ምድር ያወጣን አይበቃህምን? ደግሞ በእኛ ላይ ራስህን አለቃ ታደርጋለህን? ደግሞ ወተትና ማር ወደምታፈስ ምድር አላገባህንም፣ እርሻና ወይንም አላወረስከንም። የነዚህንስ ሰዎች አይኖቻቸውን ታወጣለህን? አንመጣም አሉ። ዘልቁ 16 ከቁጥር 12 እስከ 14 ያለውን መመልከት ይቻላል። ይህ ንግግራቸው እጅግ የሚያሳዝን ነው። በቃዴስ በርኔ የሙሴን አመራር ተቀብሎ ቢሆን ኖሮ በአሁኑ ጊዜ ወደ ተስፋ ምድር በገቡ ነበር። በተቃውሟቸው አይኖቻቸው በመታወሩ ግን ይህን ማስተዋል አልቻሉ። ሙሴም እጅግ ተቆጣ። እግዚአብሔርንም ወደ ቁርባናቸው አትመልከት፣ እኔ ከነርሱ አንድ አህያስ እንኳን አልወሰድኩም፣ ከነርሱም አንድ ሰው አልበደልኩም አለው። ሙሴም ቆሬን፣ ነገ አንተ ወገንህም ሁሉ አሮንም በእግዚአብሔር ፊት ሁኑ፣ ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባችሁ፣ እያንዳንዳችሁን ጥናዎቻችሁ ወደ እግዚአብሔር ፊት አምጡ፣ 250 ጥናዎች፣ አንተ ደግሞ አሮንም ጥናዎቻችሁን አምጡ አለው። ከቁጥር 15 እስከ 17 ይህን ጉዳይ በተመለከተ ፈቃዱን መግለጥ የእግዚአብሔር ፈንታ ነው። እያንዳንዱም ጥናውን ወሰደ። ከቁጥር 18 እስከ 21 ያለውን ተመልከቱ። እያንዳንዱም ጥናውን ወሰደ፣ እሳትም አደረገበት፣ ዕጣንም ጨመረበት፣ ከሙሴና ከአሮንም ጋር በመገናኛው ድንኳን ደጃፍ ቆመ። ቆሬም ማኅበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ። የእግዚአብሔርም ክብር ለማኅበሩ ሁሉ ተገለጠ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማኅበር መካከል ፈቀቅ በሉ ይላቸዋል። ሁሉም ማዕጠንቱን ይዞ ወደ መገናኛው ድንኳን መጣ። የእግዚአብሔርም ክብር ተገለጠ። ባጉረመረሙበት ጊዜ የእግዚአብሔር ክብር እንደ ተገለጠ ቀደም ብለን ተመልክተናል። አሁን ደግሞ በዚያ መጽ ጊዜ ሲገለጥ እናያለን። እነርሱም በግንባራቸው ወድቀው አምላክ ሆይ፣ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኀጢአት ቢሠራ አንተ በማኅበሩ ሁሉ ላይ ትቈጣለህን? አሉ። ሙሴ ለሕዝቡ በዚህ ስፍራ ሲማልድ እንመለከታለን። አለፍ ብላችሁ ከቁጥር 23 እስከ 30 ያለውን በኋላ ተመልከቱ። ለእግዚአብሔርና እርሱም ለሾማቸው ሰዎች አለመታዘዝ በጣም አደገኛ ነገር ነው። የአምልኮ መንገድን በመፍጠር ሕዝቡን መከፋፈል አደገኛ ነገር ነው። እግዚአብሔር እንዲህ ያለውን ጉዳይ ይቀጣል፣ መቅጣትም አለበት። እንዲህም ሆነ። ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ምድሪቱ አፏን ከፍታ እነርሱን ቤተሰቦቻቸውንም ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውንም ሁሉ ዋጠቻቸው። እነርሱም ለእነርሱም የነበሩ ሁሉ በሕይወታቸው ወደ ሲኦል ወረዱ፣ ምድሪቱም ተዘጋችባቸው፣ ከጉባኤው መካከል ጠፉ ይለናል። ከቁጥር 31 እስከ 33 ያለውን መመልከት ይቻላል። ወገኖቼ በእንዴት አይነት ሁኔታ እግዚአብሔር እንደ ፈረደባቸው ያስገርማል። ሕዝቡን ለመከፋፈል ሙከራ አድርገው ነበር፣ የፈረደባቸውም እንደ ኀጢአታቸው ነበር። ሰዎች ከቆሬና አብረውት ከነበሩ እንዲርቁ ካደረገ በኋላ ከበታቻቸው ምድር ተከፍታ ዋጠቻቸው። ገላትያ ምዕራፍ 6 ቁጥር 7 አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና ይላል። ሰው ኀጢአት በሠራበት ሁኔታ እግዚአብሔር ይፈርድበታል። በያዕቆብ በዳዊትና በጳውሎስ እንዲህ ነበር የሆነው፣ በእኔና በእናንተም እንዲህ ይሆናል። ወገኖች በዙሪያቸው የነበሩ የእስራኤል ልጆች ሁሉ ከጩኸታቸው የተነሣ ምድሪቱ እንዳትውጠን ብለው በረሩ። እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን 250 ሰዎችን በላች። ዘልቁ 16 ከቁጥር 34 እስከ 35 ያለውን መመልከት ይቻላል። እነዚህ ሰዎች ወገኖቼ የእስራኤልን ሕዝብ የሚመሩ ነበሩ። በአገልግሎታቸውም ምክንያት የተለየ መብት ሊኖራቸው እንደሚገባ አስቡ። ይህ ታሪክ ለእኛም ማስጠንቀቂያ ሊሆነን ይገባል። ብዙዎች ባስደናቂ ስጦታዎቻቸው እግዚአብሔርን ያገለግላሉ። የዶርቃ ስጦታ ልብስ መስፋት እንደነበር ታስተውሳላችሁን? ስጦታ ለቤተ ክርስቲያን በጣም ጠቃሚ ስለነበር እግዚአብሔር በጴጥሮስ ተጠቅሞ ከሞት አስነሳ። ዛሬ የሚናገሩ ጥቂቶች በእጃቸው የሚሰሩ ግን ብዙዎች ቢሆኑ ኖሮ ምንኛ በተጠቀመን ነበር። እያንዳንዱ ስጦታ አስፈልጊ ነው። ቅናትና መጽላይ ግን እግዚአብሔር ይፈርዳል። እግዚአብሔር እያንዳንዳችንን ከዚህ ይጠብቀን። አሁን ደግሞ አለፍ ብላችሁ ከዘኍልቍ ምዕራፍ 16 ከቁጥር 36 እስከ 40 ያለውን በኋላ ተመልከቱ። ከቁጥር 36 እስከ 40 ጥናው ተጠፍጥፎ መሰዊያ እንዲለበጥበት እግዚአብሔር ለሙሴ መመሪያ ሲሰጠው እንመለከታለን። በዚህ ስፍራ ይህም የካኑ ያሮን ወገን ካልሆነ በቀር ማንም በእግዚአብሔር ፊት እጣን ማጠን እንደሌለበት ለእስራኤል ልጆች መታሰቢያ ሆኖላቸዋል። ለስድስተኛ ጊዜ እስራኤላውያን ስለማግረምረማቸው ቀጥለን እንመልከት። እስቲ ከቁጥር 41 እስከ 42 ያለውን ተመልከቱ። አብረን አንድ ላይ እናንብ። በነጋውም የእስራኤል ልጆች ማህበር ሁሉ እናንተ የእግዚአብሔርን ሕዝብ ገላችኋል ብለው በሙሴና በአሮን ላይ አግረመረሙ። እንዲህም ሆነ ማህበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ፣ እነሆም ደመናው ሸፈነው፣ የእግዚአብሔርም ክብር ተገለጠ ይላል። አመፀኞችን ለምን ገደላችሁ በማለት ሕዝቡ በሙሴና በአሮን ላይ አግረመረሙ። እንደ እውነቱ ከሆነ ግን ወገኖቼ የገደላቸው እግዚአብሔር እንጂ ሙሴና አሮን አልነበሩም። በዚህ ጊዜ እንደገና የእግዚአብሔር ክብር መገለጡን ልብ ማድረግ ይኖርባቸዋል። አሁን እግዚአብሔር እነዚህን አጉረምራሚዎች ሊቀጣ ነው። ይሁን እንጂ ይህ ያጉረመረሙበት ሰው ነበር በእነርሱና በእግዚአብሔር ፊት ቆሞ ከመቅሰፍት እንዲድኑ የማለደላቸው። እርሱም ማን ይመስላቸዋል? ሙሴ ነው። ሙሴ ራሱ ነው የማለደላቸው። እነሱ በእሱ ላይ ያጉረመርማሉ፣ ያምጻሉ፣ ይነሱበታል። እሱ ደግሞ መልሶ በእግዚአብሔር ፊት እየወደቀ ይማልድላቸዋል። እስቲ ከቁጥር 44 እስከ 50 ያለውን ደግሞ አለፍ ብላችሁ ተመልከቱ። ከቁጥር 44 እስከ 50 ያመጹበት ሰው ሙሴ መልሶ አዳናቸው፣ በእነርሱና በእግዚአብሔር መካከል ቆመ። በዚህ ስፍራ እንደምንመለከተው ማለት ነው፣ በተመሳሳይ ሁኔታ የሰው ልጅ በመስቀል ላይ የሰቀለው ጌታ መልሶ ሰውን ያድነዋል። በእግዚአብሔርና በኃጢአተኞች መካከል ጌታ ኢየሱስ ክርስቶስ ቆመ። እግዚአብሔር ለዘላለም የተመሰገነ ይሁን። ከዚህ በመቀጠል ወገኖች የምዕራፍ 17ን ትምህርት ደግሞ ቀጥለን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘኍልቍ ምዕራፍ 17ን ተመልከቱ። የዚህ የምዕራፍ 17 አብይ ሐሳብ የለመለመችው የአሮን በትር የሚል ነው። ቀጥሎ እንደምንመለከተው እግዚአብሔር የአሮን ሊቀ ክህነት ሊያጸናለት ነው። ይህንንም የሚያደርገው በትንሣኤ ነው። እንግዲህ የዚህ ምዕራፍ አብይ ሐሳብ ምንድነው ብለናል? የለመለመችው የአሮን በትር የሚል ነው። የአሮን ክህነት ስልጣን በትንሣኤ ይረጋገጣል። እስቲ ከቁጥር 1 እስከ 5 ያለውን አብረን አንድ ላይ እንመልከት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ንገራቸው፣ ከነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ በትር ካለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ፣ የእያንዳንዱንም ስም በየበትሩ ጻፍ፣ አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ በትር ላይ የአሮንንም ስም ጻፍ። እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል፣ የመረጥኩት ሰው በትር ታቆጠቁጣለች፣ በእናንተም ላይ የሚያጉረመርሙባችሁን የእስራኤልን ልጆች ማጉረምረም ከእኔ ዘንድ አጠፋለሁ ይላል። በእግዚአብሔር ፊት ወገኖቼ እኛን የሚወክለን እርሱ ሊሆን አይችልም በማለት የእስራኤል ልጆች አሮን ላይ እያጉረመረሙ ነበር። ሙሴም ለእስራኤል ልጆች ተናገራቸው። ቁጥር 6 እና 7ን ተመልከቱ። አለቆቻቸው ሁሉ 12 በትሮች፣ እያንዳንዱም አለቃ በየአባቱ ቤት አንድ በትር በበትሮቻቸው መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው ይላል። አሁን ደግሞ እንግዳ በሆነና ባልተለመደ ሁኔታ እግዚአብሔር ክህነቱን ሲያረጋግጥለት እንመለከታለን። እያንዳንዱ የእስራኤል ቤት አለቃ አንድ በትር ይዘው እንዲመጡ እግዚአብሔር ተናግሯል። እነዚህ በትሮች ከመድረ በዳ የተቆረጡ ሊሆኑ ይችላሉ። የተለያየ አይነት ቅርጻ ቅርጽና ጌጣጌጥም ያለባቸው ሊሆኑ ይችላሉ። ያም ሆኖ ህይወት የሌለባቸው እንጨቶች ናቸው። እነዚህ እንጨቶች ነበሩ በመገናኛው ድንኳን በእግዚአብሔር ፊት የቀረቡት። ያሮን በትርም ከሌሎች በትሮች ጋር ናት። የርሱም በትር እንደ ሌሎች በትሮች ሁሉ ህይወት የሌላት በደነ ነበረች። እስቲ የሆነውን እንመልከት። እንዲህም ሆነ በነጋው ሙሴ ወደ ምስክሩ ድንኳን ገባ። እነሆም ለሌዊ ቤት የሆነች ያሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች ይላል። ሙት ከሆነ ነገር ህይወት ተገኘ ወገኖቼ። ለዚህም ነው ያሮን ሊቀ ካህናት በትንሣኤ የተረጋገጠ ያል ነው። አስተውሉ፣ ያሮን በትር አቆጠቆጠች፣ ለመለመች፣ ፍሬ አፈራች። ሙት ከሆነ ነገር ህይወት ሲገኝ ትንሣኤ ነው ወገኖቼ። ሳሮች መብቀላቸው፣ ቅጠሎች መለምለማቸው ሙት ከሆነ ነገር ህይወት ለመገኘቱ ምሳሌ ሊሆንን አይችልም። ከንቁላልም ጫጩት መገኘቱም እንዲሁ ለትንሣኤ ማረጋገጫ ሊሆን አይችልም። ለክርስቶስ ትንሣኤ አይነተኛ ማስረጃ የሚሆነን የለመለመውና ያቆጠቆጠው የአሮን በትር ነው። የጌታ ኢየሱስ ክርስቶስ ክህነት መሰረቱ የትንሣኤው እውነት ነው። ከዕብራውያን መልእክት ምዕራፍ 7 እንደምንረዳ አሁን ያለው በዚህ ምድር ቢሆን ኖሮ ሊቀ ካህናችን ለመሆን ባልቻለም ነበር። እንደሚታወቀው ጌታ ኢየሱስ የሌዊ ነገድ አይደለም። ሊቀ ካህን ያደረገው ትንሣኤው ነው። ማንም ሰው ተነስቶ ሊቀ ካህን ሊሆን አይችልም። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ዕብራውያን ምዕራፍ 5 ቁጥር 4ን ይመለከቷል። አሮን በእግዚአብሔር የተጠራ ሊቀ ካህን ነበር። ለዚህ ማስረጃው ደግሞ ያቆጠቆጠው በትር ወይም ትንሣኤ ነበር። ጌታ ኢየሱስ ክርስቶስ ወገኖቼ ከሙታን ተነስቶ ሊቀ ካህናችን ሆኗል። እርሱ የማይለወጥ ክህነት አለው። ስለዚህም በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል ዕብራውያን ምዕራፍ 7 ቁጥር 25ን ልብ ይሏል። በአሁኑ ሰዓት እንኳ በእግዚአብሔር ቀኝ ነው። እዚያም ያለውም ስለኔና ስለናንተ ነው ወገኖቼ። ካገኘናቸው መብቶች አንዱ ወደ እርሱ መቅረብ መቻላችን ነው። እርሱ የሚማልድልን ታላቁ ሊቀ ካህናችን ነው። በዚህ በሰማይም ሆነ በምድር ለሰው ልጆች በእግዚአብሔር ፊት የሚማልድ ኢየሱስ ክርስቶስ ብቻ ነው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 ያለውን መመልከት ይቻላል። ወዳጄ ሆይ ምሕረትን ትፈልጋለህን? የሚረዳህን ጸጋ ማግኘት ትፈልጋለህን? ሕይወት አሰልችና የማይጠቅም መስሎ እየታየ ይሆንን? እንደዚህ ከሆነ ወደ ኢየሱስ ክርስቶስ ቅረብ። ታላቁ ሊቀ ካህን አንተን ለመርዳት ዝግጁ ነው። ብቸኝነት ይሰማሃልን? እንግዲያውስ ወደ እርሱ ቅረብ። በሕይወት ዘመንህ ተሸንፈ ይሆናልን? ሕይወትህ ዘወትር ከፈተናዎች ጋር ትግል የምታደርግበት ነውን? ሐዘንና ትካዜ አጥልቶብህ ይሆንን? ለእነዚህ ሁሉ መፍትሄ እንድታገኝ ወደ ኢየሱስ ክርስቶስ እንድትመጣ አጥብቄ እመክርሃለሁ። እርሱ ሞትን እንድል አድርጎ የተነሳ ሊቀ ካህናችን ነው። እርሱ ሕያው ነው። እግዚአብሔር ይመስገን። ዕብራውያን ምዕራፍ 9 ቁጥር 4ን በኋላ ተመልከቱ። ዕብራውያን መልእክት ምዕራፍ 9 ቁጥር 4ን በኋላ ተመልከቱ። አስሩ ትእዛዞች የተጻፈበት ጽላት፣ መና የነበረበት መሶብ፣ ያቆጠቆጠች የአሮን በትር በታቦቱ ውስጥ ነበሩ። ያሮን የክህነት ሥልጣን ለአንዴና ለዘላለም የተረጋገጠ በበትሩ ነበር። ጌታ የከበረ ይሁን። ደህና አደሩ።